የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤናይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ዛሬ ቀኑ ታህሳስ 16 ቀን ኪዳነ ምህረት ወይንም ደግሞ በፈረንጆቹ ዲሰምበር 25 ገና ለነው። እንግዲህ ለሁላችሁም አሜሪካን ስካልን ጊዜ ድረስ ለአድማጮቻችን በአጠቃላይ እንኳን ለፈረንጆቹ ገና በዓል በደህና ደረሳችሁ ወይንም ደግሞ ሜሪ ክርስማስ በማለት ፕሮግራማችን እንጀምራለን። እንግዲህ ፕሮግራማችን እንደተለመደው ዜና የዜና ሀተታዎችን ሳምንታዊ ፕሮግራሞችን አይተጋር የምንቀርበው ከኛ ይበለጥ እናንተም ታቃላችሁ። ግን ለማስተዋስ ያህል ሳምንታዊ የኛ አይታ ደግሞ የሀገራችን ሁኔታ በምን ሁኔታ ላይ ነው፣ እንዴት ነው ከሚለው አንጻር ለመግለጽ ያህል ነው። ለማንኛውም ግን ቆይታችሁ ከኛ ጋር እንዲሆን እየተመኘሁኝ መልካም ዓመት በዓል እየተመኘሁ ወደ ፕሮግራማችን ገባለን። ብዙ ነገሮች ተከስተዋል በዚህ ሳምንት ውስጥ። አንዱና ዋናው ሐሙስ ማታ ወይንም ደግሞ ትላንትና በደንበኛ በግልጽ የተነገረው በፕሬዚዳንት ጆ ባይደን የተፈረመው ኢትዮጵያ ከአጓ የተሰረዘችበትና እንድትሰረዝ የተደረገበት ነው። ምክንያቱም ከአንዴም ሁለቴም ሶስት ጊዜም የሰብአዊ መብት ጥበቃና የጦርነቱን ሁኔታ በሰላማዊ መንገድ መፍታት አለባችሁ የሚል አቋም ነበራቸው አሜሪካኖች። ያንን ካላደረጋችሁ ግን አስፈላጊውን እርምጃ እኛም እንወስዳለን ብለዋል። ኢትዮጵያ እንግዲህ ከአጓ ተሰርዛለች። ተመልሶ ለመግባት ምናልባት ሁለት ሶስት ዓመት ቢያንስ ሁለት ሶስት ዓመት ይፈጃል። እሱም እንግዲህ ኢትዮጵያ የአገሪቱ ሁኔታ ከተለወጠ ነው። አለበለዚያ ግን በዛ ተጠቃሚ ሆኑ ሆነው ይሰሩ የነበሩ ወይንም ሊሰሩ የነበሩ ድርጅቶችም ጥሎ ሊወጡ ይችላሉ። ሁለት የጨርቃጨርቅ ፋብሪካዎች እንደሚዘጉ ተናግረዋል። አንደኛው እንደውም ሰራተኞቹንም ያባረረበት ያሰናበተበት ሁኔታ ሰምተናል ከሁለት ካንድ ወር በፊት። ስለዚህ ኢትዮጵያ በዓለም ደረጃ ጥሩ ስምና የገነነ ስም የነበራት ኢትዮጵያ በአሁኑ ሰዓት የስሟ እየጠለሸ ስሟ እየወደቀ የዓለም አቀፍ ግንኙነቱም በማይሆን መልኩ እየታየ ነው ያለውና ይህ እንግዲህ የቱን ያህል ያለው የኢትዮጵያ መንግስት በአሁኑ ሰዓት ስለ ኢትዮጵያ ያስባል የሚባለውን ያህል ሳይሆን ስለ ኢትዮጵያ ያጠፋል። ስለዚህ ከስልጣን ቢለቅ የተሻለ ነው ብለን በተደጋጋሚ የምናገረው በዚህ ምክንያት ነው። እና በእኛ አመለካከት ያለው የኢትዮጵያ መንግስት ጠቅላይ ሚኒስትሩ ሀገሪቱን ወዳልተፈለገ ቦታ እየከተቷት ስለሆነ ስልጣናቸውን በፈቃዳቸው ቢለቁ ይመረጣል፣ መልቀቅም አለባቸው። ኢትዮጵያን በጣም በሚያሳዝን በሚያሳፍር ሁኔታ ላይ ስለዳረጓት ማለት ነው። ወደ ፕሮግራማችን ዋናው ዝግጅት ስንገባ ጦርነቱን በተመለከተ በአሁኑ ሰዓት የትግራይ መንግስት ሰራዊቱን በሙሉ ከአፋርና ከአማራ ክልል ማስወጣቱን አስታውቋል። የኢትዮጵያ መንግስት የጦርነቱ የመጀመሪያ ምዕራፍ መጠናቀቁን በትላንትናው ዕለት አስታውቋል። ትግራይ ውስጥ ሙሉ ወታደራዊ ጥቃት የመሰንዘር ፍላጎት እንደሌለውም ሆኖም የትግራይን ወታደራዊ አቅም የማዳከም ስራ እንደሚቀጥልም አስታውቋል። ይህም የድሮንና የአውሮፕላን ጥቃት እንደሚቀጥልም ያመለክታል። ይሄ ከሰሞኑ ካለፈው ሳምንት ጀምሮ የታየ ነው። በሰቆጣ በቆቦ አካባቢ የተሰነዘሩ በተለይ በሰቆጣ በኩል የተሰነዘሩት የድሮን ጥቃቶች የብዙ ሰዎችን ህይወት አጥፍቷል፣ ሰላማዊ ሰዎችን ማለት ነው። ከዛም ትግራይ መቀሌ ውስጥ የተከዜ ግድብ ከግድቡ ወደ ከተማ የሚወጣ በአጠቃላይ ትግራይ ውስጥ የሚያከፋፊያ የመብራት ማከፋፊያውንም እንዳለ ወድሟል ከሁለት ቀን በፊትና በእንደዚህ አይነት ነገሮች ጥቃት ሰንዝሬ የትግራይን ሰራዊት አዳክማለሁኝ እና ሰራዊት አላስገባም ብሏል። ይሄ ነው እንግዲህ ያለው ሁኔታ። በሱ ተመክቶ እንደው እሱን መከት አድርጎ የያዘበት ሁኔታ ነው። የዘላቂ ወይም ደግሞ ከጦርነቱ በኋላ ዘላቂ መፍትሄ የመስጠት ፍላጎት አለ የለም የሚባሉ ነገሮች ትግራይ መንግስት በድርድር ሰላማዊ መፍትሄ እንዲሰጥ ጥያቄ አቀርቧል፣ ለተባበሩት መንግስታት ደብዳቤም ጽፏል። በኢትዮጵያ መንግስት በኩል ከህወሓት ወይም ከትግራይ መንግስት ጋር ድርድር እንደማይኖር አሳውቋል። የአማራ ክልላዊ መንግስት ከህወሓት ጋር ምንም አይነት ድርድር አይደረግም ሲል በሐሙስ ዘገባው ወይም በሐሙስ ለታ መግለጫ አውጥቷል። ከትላንት ወዲያ ማለት ነው። ድርድር የማድረግ ያለማድረግ ውሳኔ ደግሞ የፌዴራል ይሁን የክልል ነገሮች የተምታቱና በአሁኑ ሰዓት ማን ነው መንግስት የሚያስተዳድረው የሚለው ጥያቄ ውስጥ እየገባን ያለው። በብዛት ግን የአማራ ክልላዊ መንግስት ይህን እርምጃ የሚወስደው በተወሰኑ የፋኖ ተዋጊዎችን ስሜትና እንዲሁም ደግሞ ውጭ ያለ የአማራ ልሂቃን የእነሱን ፍላጎት ለማንጸባረቅ እንደሆነ እንጂ በእርግጥም ከእውነተኛው ከሚያስተዳድረው የአማራ ህዝብ ጥቅም ነው ለማለት ትንሽ ጥርጣሬ ውስጥ ያስገባል። ይሄ እነዚህ ነገሮች ሲታዩ ናቸው በሀገር ውስጥ እርግጥ ማን ነው መንግስት ሳለው ወደሚለው ደረጃ ላይ የሚያደርሰው። በሀገሪቱ የተለያዩ አካባቢዎች የሚፈጽሙ ግድያዎች፣ እርስ በርስ ግጭቶች የሀገሪቱን ቀጣይ ስጋት መሆኑንም እየተነገረ ነው። ከአንድ ወር በፊት በኦሮሚያ ምስራቅ ሸዋ ዞን ፈንታሌ ወረዳ 14 የኦሮሞ አባገዳዎች አባዱላዎች እና ቃሊዎች መገደላቸው ተነግሯል። መንግስት ጉዳዩን ገዳዮቹ ኦነግ ሸኔ ነው ሲል ከግድያው ያመለጡ እማኞች እና የሟች ቤተሰቦች በመንግስት መገደላቸውን ያረጋግጣሉ። ከእነዚህም ከሟቾች ጋር የነበሩ እና የት እንደገቡ ውስጥ ጠፍተው የነበሩ 23 ግለሰቦች ሞጆ እስር ቤት ውስጥ መኖራቸው ተረጋግጧል። ከ23ቱ ውስጥ አንዱ በድብደባ መገደሉም ተነግሯል። በአፋር ክልል አባላ ከተማ የኢትዮጵያ መንግስት የአፋርን መንግስትና ኢሳያስ አፈወርቂን ተቃውሟቸዋል የተባሉ በርካታ ሰላማዊ ሰዎች ከቤታቸው እየተወሰዱ እየታሰሩ ነበር። ከነዚህ ውስጥ 220 ነው 230 የሚሆኑ መገደላቸውና መረሻቸው ተነግሯል። ይሄ ለዓለም ህግ አቀፍ ህብረተሰቡ እንዲነገርና እንዲታወቅ ተደርጓል። አንዳንድ ጋዜጦችና የጉዳዩን ወቅታዊ ሁኔታ የኢትዮጵያን ጉዳይ ወቅታዊ ሁኔታ የሚተነትኑትም ባለፈው ሳምንት ከሰሞኑ እያወሩት ነው ያለው። በአማራና በትግራይ ክልል በግጭቱ ጋር በተያያዘ በርካታ ንጹሐን ሰዎች ተገድለዋል። እነዚህም የተሰጠው ምክንያት የህወሓት ወታደሮች ወደ ክልሉ በሚገቡበት ጊዜ በስለላ ደረጃ ሰዎችን ማነው ወታደሮችን ወደ ከተማ እንዲገቡ አድርጋቸዋልና የወያኔ ሰላዮች ናቸው የጁንታው ቃል አቀባይ ናቸው በሚል ወዲያው ተይዘው ወዲያ የተገደሉ ብዙዎች ነበሩ። ባለፈው 10 ቀን ውስጥ ትላንት ከትላንት ወዲያ ግን ለፍርድ እናቀርባለን ብለው የሰዎቹን ማንነት የሚያሳዩ ፎቶግራፎችን በተለያዩ ድረ ገጾች በፌስቡካቸው ላይ እየለጠፉት እየታዩ ነው ያለው። ግን እንደዚህ አይነቱ ነገር ፍለፊት ሰዎች በከተማ አካባቢ ኖረው ያወቋቸው ናቸው እንጂ ሳይታወቁ ነበሩ እየተባሉ የጁንታ ደጋፊዎች ናቸው የተባሉ ግን የተገደሉ ብዙ የአማራ ልጆች እንዳሉም ታውቋል። በዛ ሰበብ ይሁን እንጂ ዋናው ምክንያት የሚባለው ለካፋኖ ጋር አንሰለፍም አንዋጋም ወደ ጦር ሜዳ እንሄድም ብለው ያሉ እንደሆነ እንዳሉበትም ታውቋል። ሰላምና መረጋጋትን እንድንመለከት የኦሮሚያ ነጻነት ሰራዊት በቤኒሻንጉል በኮንሻሌ ውጊያ ሰፊ መሬት በመቆጣጠሩን በተለያዩ አካባቢዎች በመንግስት ኃይል ላይ ጥቃት ያደረሰ እንደሆነና ስጋት መፍጠሩም ቀጥሏል። በአምቦ አቅራቢያ በመንግስት ኃይል ላይ ከባድ ድንገተኛ ጥቃት ፈጽሟል። በሰሜን ሸዋ ኩዩ ወረዳ ጉራቻ አካባቢ ተመሳሳይ ጥቃትም ተፈጽሟል። ሙገር ሲሚንቶ ፋብሪካ አካባቢ በተፈጸሙ ጥቃቶች 7 የመንግስት ኃይል ተሽከርካሪዎችን እንደወደሙ ተነግሯል። እንዲሁም ደግሞ ሙገር ደርባ ሲሚንቶ ፋብሪካ አካባቢ ማለትም የሼክ መሐመድ ሲሚንቶ ፋብሪካ እዛ አካባቢም እንደዚህ ሆር ከባድ ጥቃት እንደደረሰም ተነግሯል። በአማራ ክልል የትግራይ ኃይል ከአማራ ክልል ሙሉ በሙሉ በመውጣቱ አሁን በክልሉ ምንም አይነት ጦርነት የለም። በፊት በትግራይ ነበረ፣ ከዛ በኋላ ጦርነቱ ከዛ ቀጥቶ ወደ አማራ ክልል ሄዶ ነበረ። አሁን አማራም ክልል ትግራይ ክልልም ጦርነት የለም። ከምዕራብ ትግራይ ማለትም ሁመራ አካባቢ በስተቀር ሌላ ቦታ ጦርነት እንደሌለም እየተነገረ ነው ያለው። የትግራይ ልዩ ኃይል ሙሉ በሙሉ ወደ ትግራይ መግባቱን ተከትሎ መከላከያ ሰራዊትና የአማራ ኃይሎች በደቡብ ትግራይ አካባቢ ወደ ትግራይ የመግባት እንቅስቃሴ አሳይተዋል። አላማጣ ከተማን መቆጣጠራቸውን የመንግስት ሚዲያዎች ተናግረዋል። ይሄ በሆነበት አካባቢ ነው እነዚህን ሰዎች እየፈለጉ ማደንና መግደል የተጀመረው። በዛ አካባቢ ግን በጣም ከባድ የሆነ የሰው ኃይል የሞተበት ነው። በቆቦ ወደ ጥሙጋ በሚወስደው መንገድ ላይ የመንግስት መከላከያ ኃይል የትግራይ ኃይል ጥቃት ለመሰንዘር ሞክሮ በተወሰደው መከላከልና ጸረ ማጥቃት በመንግስት ላይ ከባድ ውድመት መድረሱም ተነግሯል። በዚህ ውድመት ላይ ኮሎኔልና ሻለቆች በሻለቃ ደረጃ ያሉ ሰዎች ህይወታቸው እንዳለፈም ተነግሯል። ትግራይ በድሮንና በአውሮፕላን መደብደቡን ቀጥሏል። ባለፈው ሳምንት በአላማጣ ገበያ ላይ በተፈጸመ ጥቃት በርካታ ሰዎች ተገድለዋል። በመጀመሪያው 48 ነበረ፣ በኋላ ደግሞ 28 ሰዎች ተመገደላቸው ታውቋል። በማይጨውና በመቀሌ ተመሳሳይ ጥቃት ተፈጽሟል። በቅርቡ ለትግራይ ኤሌክትሪክ ኃይል ማቅረብ አስችሎ የነበረው የኤሌክትሪክ ማሰራጫ ጣቢያም በድሮን ተመቶ ከጥቅም ውጪ ወጥቷል። እንግዲህ እነዚህ ነገሮች ብዙዎቹን ሲታዩ እና ሰው ሲመለከታቸው ቀላል ይመስላሉ። ነገር ግን በሀገር ላይ ከባድ ጉዳት እንዳደረሱ እያደረሱም እንዳሉ ነው እየተነገረ ያለው። ምንድን ነው መፍትሄው ወደሚለው ከመሄዳችን በፊት አድማጮች፣ የምታደምጡት የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እንደተለመደው ይቀጥላል። እኛ በተቻለን መጠን ለማቅረብ የምንፈልገው የምናቀርበውም ቢኖር ምንድን ነው ያሉ ተጨባጭ ሁኔታዎች ምንድን ናቸው ነው ያሉ ተጨባጭ ሁኔታዎች አገሪቱ እንደሚነገረን በመንግስት እንደሚነገረን ወይም ደግሞ በመንግስት አካባቢ ያሉ ሰዎች በሚነግሩን ሁኔታ ላይ አይደለም ያለነው። ያለነው በርስ በርስ ጦርነት ላይ ነው ያለነው። በርስ በርስ ጦርነት ላይ ብቻ ሳይሆን ያንደኛው ያጠቃው አንደኛው ሲጠቃ ለኛስ መልሶ ሲታጠቃ የበቀል እርምጃዎችም እየተወሰዱ ናቸው ያሉት። በአፋር አካባቢ፣ በኦሮሚያ ክልል፣ በአማራ ክልል፣ በትግራይ አካባቢ እየተደረጉ ያሉት ሁኔታዎች በሙሉ ሲታዩ ከዚህ የበለጠ የርስ በርስ ግጭት ያለበት ሁኔታ የለምና የርስ በርስ ግጭቱ እየቀጠለ በሄደ ቁጥር አገር እየተጎዳች ነው የምትመጣው። የአገር ኢኮኖሚ በጣም ከሚጠበቀው በላይ ወድሟል። ሞደም ብቻ ሳይሆን ለማንሰራራት የሚያንሰራራበትም ደረጃ ላይ አይደለም አሁን ያለው። መንግስት በተለያየ መልኩ ገንዘብ ከህዝብ እየሰበሰበ ነው። በርዳታም በስጦታም በማንኛቸውም መልኩ እየለመነን ያለው። ጠቅላይ ሚኒስትሩ ይሄ ሁሉ ሲሆን ግን ምንም እንዳልሆነ አድርገው እንደ ድሮም ባይሆንም አልፎ አልፎ በፌስቡክ ፔጃቸው ላይ ጥሩ ነገር ይናገራሉ። ጥሩ ነው፣ ጥሩ መናገር ጥሩ ነገር ያመጣል። ግን ጥሩ የሚናገሩት ግን ለመሸንገል እንጂ እውነተኛ ኢትዮጵያን ከስተማ ለማንጸባረቅ አይደለምና እነዚህ አይነቱ ነገሮች ስር እየሰደዱ ሰውም እየታለለ መታለል በለው እየታለለ በሄደ ቁጥር የሀገሪቱ ሁኔታ በጣም አስኪ ደረጃ ላይ ነው ያለችው። አሁን ባለፈው ሳምንት ሰኞ ጀምሮ የተባበሩት መንግስታት ድርጅት በድብቅ ወይንም ደግሞ ባልተገለጸ መልኩ ስለ ኢትዮጵያ ሲያወራ ነበር። ይሄ እንግዲህ ስለ ኢትዮጵያ ሲወራ በተባበሩት መንግስታት ድርጅት 12ኛ ጊዜው ነው። ለምንድን ነው ለ12ኛ ጊዜ ኢትዮጵያ በዓለም መድረክ ላይ ችግሯም ሆነ ደስቷም ሆነ አበሷ እንዲወራ የተፈለገው? ዋናው ምክንያት እኔ እንደሚገምተው ዋናው ምክንያት ያለው መንግስት የዲፕሎማሲ ስራውን በወቅቱ ባለመስራቱ ለዓለም አቀፍ ህብረተሰቡ ብዙ ያልተሳካ መረጃ መስጠት እንዲያውም እስከ መዋሸትም የሄደበት ሁኔታ ነው ያለው። ሌላው ግን እና ዋናው የኤርትራን ሰራዊት ድጋፍ በማድረግ ወይንም ደግሞ የኤርትራን መንግስት ሐሳብ ለማስፈጸም በራሱ ህዝብ ላይ የፈጸመው ኢሰባዊ ድርጊት፣ የሰዎች መጨፍጨፍ፣ የእናቶች፣ የእህቶች፣ የአሮጊቶች፣ የመነኮሳት መደፈርን ይቁምና ቁጭ ብላችሁ ተዋዩ ስላሉ ያንንም በማለት ከዓለም አቀፍ ህብረተሰብ ጋር የተጋጨበት ሁኔታ ነው። እርግጥ በተለያየ መልኩ ውጭ ያሉ ኢትዮጵያኖች ለሀገራቸው ፍቅር ስላላቸው ሀገራቸው እንድትጎዳ ስለማይፈልጉ በተለያየ መልኩ በተለያየ ቦታ ሰላማዊ ሰልፍ እያደረጉ የሀገራቸውን ገጽታ ለመገንባት ሙከራ አድርጓል። አሁን ቀደም ብዬ እንደነገርኳችሁ የአጓ ከአጓ እንዳይስ እንዳትሰረዝ ሁሉ ሙከራ ተደርጓል። ግን አልሰራም። ያልሰራበት ዋናው ምክንያት ቁጭ ብሎ መደራደር፣ ቁጭ ብሎ መናገር የሚፈልግ የኢትዮጵያ መንግስት የለም። የኢትዮጵያ መንግስት አሁን እየተመረ ያለው በዋናነት በኤርትራ መንግስት በኢሳያስ አፈወርቂ፣ በሁለተኛ ደረጃ ውጪ ባሉ ልሂቃን አንድነት ኃይል በሚባሉ አካላት እና በአማራ ብልጽግና ውስጥ ባሉ የተወሰኑ ሰዎች በነዛ ውስጥ ተሸብቦ የነሱን ስራ የነሱን ጉዳይ ለማስፈጸም ሲባል ብቻ አገሪቱ እየፈረሰች ነው ያለችው። ለዚህ ነው ያለም አቀፍ ማህበረሰቡም አይኑን ፊቱን ያዞረበት። እርግጥ ራሽያ፣ ቻይና፣ አረብ ኤምሬት፣ ተርኪ እነዚህ ሀገሮች ሶማሌ ሞቃዲሾን ጨምሮ እነዚህ ሀገሮች ሊያግዙ ወይም ደግሞ አለን ሊሉት ይችላሉ። ግን በኢትዮጵያውኖች አይን ሲታይ ደግሞ ኢትዮጵያውኖችን እየጎዱ እንጂ እየጠቀሙ አይደሉም። ምናልባት ጠቅላይ ሚኒስትሩን ጊዜያዊ ድጋፍ ሰጥቷል። ጊዜያዊ ድጋፍ በሰጡት ቁጥር ጠቅላይ ሚኒስትሩ ሰው አለኝ ነው የሚሉት። ሰላማዊ ሰልፍ ውጭ በተደረገ ቁጥር ያ ሰላማዊ ሰልፍ ለህዝቡ ለሀገርቱ እድገት ለህዝቡ ዳቦ ያመጣል የሚል የተሳሳተ አመለካከት ያለ ይመስላል። ያንን ተከትሎ ምንም አይነት ስራ መስራት አልተቻለም። ሀገር ሲፈርስ ሰውስ ወጥቶ በሄደበት ሲቀር እሱን ከማረምና ከማስተካከል ይልቅ ደም በላይ በላዩ ችግሮችን እየጨመረ የመጣበት ሁኔታ ነው እየታያለው። ቁጭሎ መደራደር የበታችነት አያመጣም። ቁጭሎ መደራደር መሸነፍን አያመጣም። ቁጭሎ መደራደር ሀገር ይገነባል ህዝብን አንድ ያደርጋል እንጂ አይበትንም። አሁን ባለው ሁኔታ ጦርነቱ ሲጀምር ከአመት ከሁለት ወር በፊት ጦርነቱ ሲጀምር ጠቅላይ ሚኒስትሩ ብቻቸውን እንዳይሆኑ የአማራን ክልል መንግስት ልዩ ሚሊሻ ጦርነቱ ይዘውት ገቡ። ትክክል አይደለም ብለናል የዛን ጊዜ። ምክንያቱም በአማራና በትግራይ መሃል ያለውን ቅራኔ የባሰ ያሳፈዋል እንጂ አያጠበውም። ስለዚህ የአማራ ክልላዊ መንግስት እዛ ውስጥ መግባት አልነበረበትም። ችግሩ የተፈጠረው በጠቅላይ ሚኒስትሩና በትግራይ ክልላዊ መንግስት መሃል ስለነበረ ፌደራል መንግስቱ ወይንም ደግሞ ኢትዮጵያ ብሔራዊ ዋናው መንግስት የጠቅላይ ሚኒስትር አብይ መንግስት እንደጀመረው ይጨርሰው እንጂ ሌሎች መግባት የለባቸውም የሚባል ነበር። ህገወጥና ህገ መንግስቱን በመጣስ የተደረገው የተካሄደው ጦርነት አሁን ላለንበት ችግር ፈጥሮናል። ማን የተጎዳው? 8 ወር ሙሉ የተጎዳው የትግራይ ህዝብ ነው። የትግራይ ህዝብ በኤርትራውኖች ተደፈረ፣ በወታደሮች ተደፈረ፣ ተገደለ፣ ተረሸነ፣ ሀብት ንብረቱ ጠፋ። መከላከያ ሰራዊት ለቆ ከወጣ በኋላ የሚከተለው ማን ላይ ሄደ? አማራ ክልል ነው ጦርነቱ የተካሄደው። ንብረቱ ወድሟል፣ የሰው ህይወት ጠፍቷል። በሁለቱ መሃል ጥፋት ሲጠፋ ጠቅላይ ሚኒስትሩ ምንም ነገር ያደረጉት ነገር የለም፣ ለማድረግም ፍላጎት የላቸውም። ኢትዮጵያ ተሸንፋለች፣ ኢትዮጵያ ትፈርስም የሚል የሞኝ ለቅሶ ከማልቀስ በስተቀር ግን እሳቸው ግን አገሪቷን እያፈረሷት ነው፣ አገሪቷን እንድትፈርስ እያደረጉ ነው። ጠቅላይ ሚኒስትሩ ግን ከኢሳያስ አፈወርቂ አጀንዳ ምንም አይነት ፈቅ ባለማለት ሀገሪቱ ስትወድም እያዩ ነው። ይሄንን ለማረም ፍላጎት አላደረጉም። የዓለም አቀፍ ህብረተሰቡ ችግራችሁን በውይይት ፍቱት፣ አለበለዚያ ሀገራችሁን ያፈርስባችኋል፣ ጥንቃቄ አድርጉ ብለው ምክር ነው የሰጡት። ያንን ምክር የሰማም መስማት የሚፈልግም ሰው የለም። ለምንድን ነው መስማት የማይፈልገው? ኢሳያስ አፈወርቄ 30 ዓመት ኤርትራን ሲያስተዳድር እንደ ፕሬዚዳንት ከነጻነት በኋላ ሲያስተዳድር አንድም ቀን የዓለምን ህብረተሰብ ሰምቶ አያውቅም። አለመስማቱ ብቻ ሳይሆን ኤርትራ ወዴት ትሄዳለች የሚለውን እንኳን ህገ መንግስት ሳይኖር ምርጫ ሳይኖር ብቻውን ያንቀሳቀሳት ወደ ኋላ ያስቀራት ቆማ የቀረች ሀገር በዓለም ላይ ብትኖር ኤርትራ ነች። በሚያሳዝን ሁኔታ ግን ኢትዮጵያኖች እንደ ኢሳያስ ያለ መሪ ይስጠን እያሉ ይጸሉ ነበር። ይኸው ሰጣቸው እና አገኙ። እነሱ ሀገራቸውን አፈረሱ። ባለፈው 27 ዓመት ኢትዮጵያ ከህክምናው፣ ከትምህርቱ፣ ከመንገዱ፣ ከልማት አቅጣጫ በማንኛውም መስፈርት ያድጋሉ እያደጉ ናቸው ከሚባሉ ሀገራት ተርታ ውስጥ የተሰለፈችና በየሳምንቱም በየወሩም የዓለም አቀፍ ህብረተሰቡ የሚያደንቃት ሀገር ነበረች። ሰላሟ ተጠብቆ የሚኖር እርግጥ ችግሮች ነበሩ። ችግሮቹ የዲሞክራሲ አገባብና አያያዝ ነበረም። አሁን ሲታይ ግን ያም ደግሞ ችግር የኢትዮጵያ መንግስት ችግር ማለ የኢህአደግም ችግር አልነበረም ለማለት ያስደፍራል። ምክንያቱም አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ምርጫ እንኳን ሲደረግ በኢህአደግ ዘመን የነበረው የምርጫ ሂደትም አልነበረም። ሊነግሩን የሚፈልጉት የተስተካከለት እንከን የሌለው ምርጫ ተካሄደ ብለው ይላሉ። በምን አይነት ሁኔታ እንዳደረጉት ባላውቅም ግን ይላሉ። ስለዚህ ለምን አላችሁ አንልም። በውጤት ሲታይ ግን ከመቼውም የምርጫ ሂደት ውስጥ ይወደቀ የተጨረበረ ብቻ ሳይሆን ተጨረበረ ሲባል ኮርጁ ተሰረቀ ሳይሆን ሰዎች እንዳይወዳደሩ ቢወዳደሩም እንኳን ለብልጽግና እንዳጋጅነት ሆነው እንዲቀመጡ የተደረጉበት በአጠቃላይ 11 ወንበር ብቻ ነበር የተገኘበት። ስለዚህ አሁንም የብልጽግና ፓርቲ ችግር ሳይሆን አይደለም እንላለን። ባለፉት 5 ምርጫዎች ሲካሄዱ ደግሞ የኢህአደግም ችግር አልነበረም። ችግሩ የነበረው ተቃዋሚነን በሚሉ የፖለቲካ ድርጅቶች መሃልና በእነሱ ብቻ ነው። አጀንዳ ለመኖር ከህዝብ ረብ ከህብረተሰቡ ጋር ግንኙነት አለመኖር አለመፍጠር ተሰሚነት ማጣት አጫውጫቢ ከመፈለግ በስተቀር ወደ ህዝቡ ወርዶ ከከተማው ወደ ገጠሩ ወደ ገበሬው ሄዶ የሚያስማማና እነሱን እንዲመረጡ የሚያደርግ ፕሮግራም አለመዘርጋታቸው። በዛ ምክንያት በልጽግና 100% አሸንፍ ያለውላል። በኢህአደግ ዘመን ያበላሹትን ዶክተር ብርሃኑ ካፕ ያበላሹት የምርጫ 97ን ብንመለከት እንኳን ምርጫው ተካሄዶ 172 መቀመጫ ተቃዋሚ ድርጅቶች አሸንፈው ነበር። የአዲስ አበባ መስተዳድርን ሳንጠቅስ ማለት ነው። በፌደራል ደረጃ ያን የመሰለ ምርጫ ነው እንዴ ተጨረበረ እንዴ እንደዛ ሆነ እንደዚህ ሆነ ተብሎ አገሪቷ እንድትመሰቃቀል የተደረገው ከ15 ዓመት በኋላ አሁን ያለነው ደረጃ ላይ ደርሰናል። ስለዚህ በለማቱም በዲሞክራሲ ሂደቱም ለማስተካከል የተሞከረበት ነገር ነበር። ያ የተሞከረውን ነገር ግን በአግባቡ መጠቀም ስላልተፈለገ ኢትዮጵያን ለአደጋ ጋረጣት። ህዝቦቿ ተሰደዱ፣ ሞቱ። ጋዜጠኞች በፈቃዳቸው መሆነ ተገደው ወይ ፈርተው ጥለው ሸሹ። የጋዜጦች አምዶች ተዘጉ ቀስ በቀስ። አሁንስ ዶክተር አብይ በኢህአደግ ጊዜ ዘግተውት የነበረውን የኢንተርኔት መረብ ከፈቱት። ሁለት በሳቸው ቃል 264 ድረ ገጾች ኢትዮጵያን በሚመለከት ታፍነው ነበር፣ ኢትዮጵያ እንዳይተላለፍ ተደረገው ነበር። አሁን ግን ከፍቻሉ አሉ። ማን የዘጋው የሚለውን ጥያቄ መጠየቅ ለሁላችሁም ቃል ከባድ አይመስለኝም። እውቀቱም ብቃቱም ስራውም ስልጣኑም የነበረው የሳቸው ይመሩት የነበረው ኢንሳ የሚባለው መስሪያ ቤት ነው። እሱ ዘጋ ከመጣ በኋላ እሱ ከፈተ፣ እኔ ከፈትኩኝ ኢህአደግ ዘግቶስ ነበር የሚል ጨዋታ መጣ። ጥሩ፣ አሁን ምን ሆነ? እያንዳንዱ እየተዘጋ ነው። እሳቸውን የሚደግፍና እሳቸውን የሚያንቆላበት ካልሆነ በስተቀረ ወይ እስር ቤት ነው ወይ ተሰዷል። በአሁኑ ሰዓት 14 ጋዜጠኞች እስር ላይ ናቸው። ይህንን ማየት ያልተቻለን በመሃል ግን ኢትዮጵያ እንወዳለን የምንል ሰዎች ነንና ችግሩ ኢህአደግ ሳይሆን ችግሩ የፓርቲዎችና የአመለካከት ልዩነት ያላቸው አንድ ኢትዮጵያ የሚለው መንፈስ ነው። አንድ ኢትዮጵያ ለማንም አልበጃትም፣ ለዩጎዝላቭ አልበጃትም፣ ለሚሎሶቪች አልበጃውም የተናገረው አልሰራም ፈረሰች ዩጎዝላቭ። እኛም አንድ ኢትዮጵያ የምንል አካላት ያን እያደረግን ያለ ነው። ይህን መታየት አለበት። ይህን ካልታየ ይህን ማስተዋል ካልተቻለ ኢትዮጵያ ነበረች የሚለው ላይ ያለ ነው። የጅምላ አፈሳና የጅምላ ጭፍጨፋ አልነበረም። ይህን ሳምንት እስቲ እናስታውሰው። ይህን ወርና ይህን ሳምንት እናስታውሰው። የዛሬ 3 ዓመት 17 የጎንደር ልጃገረዶች ለትምህርት ደምቢዶሎ ሄደው ደብዛቸው ጠፋ። ቤተሰቦቻቸው ፈልጉልን ብለው ከተማ ሲመጡ ለምን መጣችሁ ተብለው ታሰሩ፣ ተገላመጡ። ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሩ፣ ጸሐፊያቸው ግድ የላችሁም እዚህ ቦታ ናቸው እዛ ቦታ ናቸው ብለው ሸኟቸው። ከዛ በኋላ ሰው እንዲያቸው አይፈለግም አይፈቀድም ነበር። አባት ቁጭ ብሎ ወይ ንገሩኝ ሞቷን ወይንም ደግሞ አምጡልኝ እያለ ሲያለቅስ ጠቅላይ ሚኒስትሩም ምንም ነገር ያሉት የለም። ምክትሉም በተለይ አቶ ደመቀ ይህን ነገር እንዳልሰማ እየሰሙ አልፎታል። አቶ ጥላሁን አቶ ንጉሱ ጥላሁን ዋሽተዋል፣ ትልቁ ውሸት አግኝተናቸዋል አሉ እኛ ጋር ናቸው ብለው 17 ልጆች ጠፍተዋል። ይሄ ሶስተኛ ዓመቱ ነው፣ ይሄ ወር ላይ ነው። በቤኒሻንጉል ባለፈው ዓመት ታስታውሳላችሁ፣ ልክ በዚህ ሳምንት ነው እንደውም እሱ በዚህ ሳምንት መንግስት ያመነውን ብቻ ነው የምናገረው። አሁን መንግስት ያመነውን ሌላውን ተወው። መንግስት ያመነው 210 አማራዎች ተገድለው እንደ ቁሻሻ በግሬደር ጉርጓት ተቀፍሮ 210ም አንድ ላይ ነው የተወረወሩት የተጣሉት። አመት ሞላቸው። የተዘከረ ነገር የለም፣ ስለነሱ የሚወራም ነገር የለም፣ የሚያነሳም ነገር የለም። ይሄ እንግዲህ ኢትዮጵያ ትፈርስም ህዝቧን አነጻለሁ እያለ በየቴሌቪዥኑ በየቦታው የሚዘፍን ጠቅላይ ሚኒስትር ባለበት አገር ነው። አሁን ያለውን ጦርነት ተከትሎ በዚህ ሳምንት የዛሬ አመት በዚህ ሳምንት አቶ ስዩም መስፍን፣ አባይ ጸሐዬ፣ አቶ አስመላሽ አይነት ሰው ናቸው ክላሽንኮቭ አምጥቶ አንስቶ ሲተኩስብኝ ተኩስኩበት ያለ የመከላከያ ሰራዊት አባልም ሲነገር ሰምቼዋለሁኝና እነዚህ ሰዎች ከነበሩበት ቦታ ሄደው ተረሸኑ። ፎቶግራፋቸውን ለሚያይ ላየ ሰው ጨካኝ መንግስት እንደሆነ ያሳያል። እና እነዚህን ውጤቶች ነው እያየን ያለ ነው በጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ ብዙ ነገሮችን ያበላሻል። 5 ሚሊዮን የትግራይ ህዝብ በረሃብ እንዲሰቃይ እያደረገ ነው። በምንም አይነት መልኩ ምግብ እንዲገባ የማይፈቅድ መንግስት ነው። ያ ጭካኔ ነው። ምግብ ብቻ ሳይሆን ለእርዳታ ለማድረስ የሚሄዱትን ሰዎች የራሳቸው መድኃኒት ይዛችሁ አትሄዱም። ምክንያቱም ይዛችሁ ከሄዳችሁ ለእናንተ ሳይሆን ለትግሬዎቹ፣ መቀሌ ላሉ ለትግሬዎች ወይም ለትግሬ ባለሥልጣኖች ወይም ለህወሓት ሰዎች ትሰጣላችሁና ህይወታቸውን ታደናላችሁ። ስለዚህ እናንተ የእናንተን መድኃኒት ይዛችሁ አትሄዱም። ከፈለጋችሁ እርዳታ የምትሰጡ ከሆነ ባዷችሁን መሄድ አለባችሁ ብሎ ያሉ ጠቅላይ ሚኒስትር ናቸው። ጭካኔያቸው ይህን ያህል ነው የሚደርሰው። ይልቃል ጌትነት እና ልደቱ አያሌው ባለው ህገ መንግስት መሰረት ከመስከረም በኋላ መንግስት የለም፣ ስለዚህ ቁጭ ለመወያየት የምንወያይበት ያው ስልጣናቸው ጠቅላይ ሚኒስትሩ ስልጣን ላይ እንዳሉ ግን ተወያይተን አንድ አይነት አመራርና አስተዳደር ይፈጠር ብለው ስላሉ አንድ ሁለተኛ ልደቱ አያሌው የኢትዮጵያ ዋና ጠላት ኢሳያስ አፈወርቂ ነው ተብሎ ስለተባለ ብቻ ህመም እንዳለው እየታወቀ በመኖርና በመሞት መሀል ያለውን ሰው ህክምና እንዳያገኝ እስር ቤት ከተው 5 ወር በላይ ያሰቃዩ ጫካኝ ሰው ናቸው። አቶ ይልቃልን ኮቪድ ይዟቸዋል ከተባሉ ሰዎች ጋራ አንድ ቤት ውስጥ በማስቀመጥ እሳቸውም ኮቪድ ይዟቸው እንዲሞቱ ያስደረገ ጫካኝ መንግስት ነው ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ የኢሳያስን ሐሳብና ዓላማ ለማስቀጠል የህዋትን አመራሮች ከዛም የትግራይ ህዝብ ለማጥፋት ከትግራይ ውጭ ያሉ የትግራይ ተወላጆችን እስር ቤት ያጓረ ነው። በተለያዩ ቦታዎች እስር ቤት ሳይሆን መጋዘን ውስጥ፣ መስሪያ ቤት ውስጥ፣ ትምህርት ቤት ውስጥ አጉሮ የሚያሰቃይ መንግስት ነው ያለው ጠቅላይ ሚኒስትር አብይ። ስለዚህ ነው ኢትዮጵያ ጨካኝ መንግስት፣ ጨካኝ የሚባል መንግስት የነበረው መንግስቱ ኃይለ ማርያም ነው። ከመንግስቱ ኃይለ ማርያም በባሰ ግን መንግስቱ ኃይለ ማርያም የአይዲዮሎጂ ወይንም ደግሞ የፖለቲካ አመለካከት ከያፓዎች ከሚስቶች ከሌሎችም ጋር ችግር ስራ ነበረበት። ቀይ ሽብር ነጭ ሽብር እየተባለ ብዙ ሰዎች አልቀዋል። ይሄኛው ግን በማንነታቸው ብቻ ህዝቦች እንዲያልቁ ያደረገ ነው ጠቅላይ ሚኒስትር አብይ መንግስት። ከኦርቶዶክሱን ጀምራለን፣ ከዛ አማራውን እንቀጥላለን፣ ከዛ ሙስሊሙን እንላለን። የአዲስ አበባ ወጣቶች ለመብታቸው ሲወጡ አምስቱን ጎርጊስ ላይ የረሸነ መንግስት ነው። ይህን በሙሉ አይተን ነው ጠቅላይ ሚኒስትሩ እቺን የመሰለች ትልቅ አገር፣ እቺን የመሰለች ሀብት፣ ባህል፣ ወግ ያላትን አገር ማስተዳደር አይችሉም። ስለዚህ በፈቃዳቸው ስልጣናቸውን ቢለቁ ጥሩ ነው፣ አሊያ ግን ስልጣናቸውን በአጠቃላይ መልቀቅ አለባቸው ብለን የምንናገረው የጥላቻ የመነመነል ከሀገር አኳያ ነው። ጠቅላይ ሚኒስትሩ ሀገሪቱን በየቀኑ እያፈረሷት ነው ያሉት። ይህንን መገንዘብ ካልቻልን ኢትዮጵያን አንወዳትም ማለት ነው። ኢትዮጵያ መውደድ የህዝብን ኗኗር እና የህዝብን ፍላጎት ለማስተጋባት ህዝብ የሚያገኝበትን የሚጠቀምበትን ነገር ለማምጣት ሙከራ ካላደረግን የህዝብ ፍቅር ሳይሆን ያለን የመንግስት ፍቅር ወይንም ደግሞ የመንግስት ጥላቻ ነው። ስለዚህ የኢህአደግ ጥላቻ የብልጽግና ፍቅር ሳይሆን የአብይ አህመድ ፍቅር ነው ያለን እንጂ የኢትዮጵያ ፍቅር የለንም። ኢትዮጵያ ፍቅር ቢኖር የሁሉ ሰው ሲረሸንና ሲሞት ሲገደል መታየት ነበረበት። እስክንድር ነጋ ምንድነው ያደረገው ነገር እኮ የለም። እስክንድር ነጋና ጓደኞቹ ያደረጉት እና ያሉት ነገር ቢኖር ምንድነው አዲስ አበባ ለአዲስ አበባ ነው፣ የአዲስ አበባ ሰው ነው የሚመርጠው የሚያስተዳድራትና እሱን ለማድረግ እንሰራለን ያሉት ምንድነው ያሉት ጠቅላይ ሚኒስትሩ ወጥተው ይሄ ህገ መንግስት ማን መንግስትን የማፍረስ የመንግስት ግልበጣ ሙከራ ነው፣ ይሄንን በምንም መልኩ ዝም ብዬ አልመለከተም ብለው ነው አደባባይ ወጥተው የተናገሩት። አጫሎን አስገደለ ብለው እስር ቤት ከተቱት። ከሱ ጋር የታሰሩ ሁለት ሰዎች አሉ፣ ህመም ላይ ያሉ የሚሰቃዩ ህመምም ህክምናም እንዳያገኙ የተደረጉ። ሌላው ማን ነው? ጀዋር ነው። ጀዋር መሐመድ በተለያየ መልኩ ላንስማማው እንችላለን፣ ግን በአሁኑ ሰዓት ግን ፖለቲከኛ ነኝ ብሎ ከመጣ በኋላ ስለ ኢትዮጵያ ያወራቸው የተናገራቸውን ነገር ላዳመጠ ግጥም ሀገራችን ችግር ላይ ነች፣ ከችግር የምንወጣበትን ምናልባት እየጠቆመ ነው ብለን ማሰብ እንችላለን። ማሰብም አለብን። ወደኋላ ሄዳችሁ ተመልከቱት፣ አዳምጡት። እሱ ምንድን ያደረገው አሁን ባለው ሁኔታ ችግር ነው ያለው። ከመስከረም 30 በኋላ ችግር ይመጣል። ስለዚህ ወጭ ብለን አንድ አይነት ዘዴ ተፈጥሮ ጠቅላይ ሚኒስትሩም ስልጣን ላይ እንዳሉ አስተዳደራዊ ለውጥ ይደረግና ምርጫ ይካሄድ ከአመት ከሁለት አመት በኋላ ነው ያለው። ሌላ ነገር ያለው ነገር የለም። እሱንም ሬሳ በማሸሽ ብለው ነው ያሰሩት፣ ወይም ደግሞ አጫሉን በማስገደል። የሚገርመው ነገር ግን አጫሉን ያስገደለችው ወይም ደግሞ ከአጫሉ ጋር የነበረችው ልጅ በቂ እርዳታ ባለማድረግሽ ተብላ በትላንትናው ዕለት የአራት ወር እስራት ተፈርዶባታል። እስክንድርም ሆነ ጃዋር እና አብረዋቸው የታሰሩ ሰዎች እስካሁን ድረስ ፍርድ ቤት ይመላለሳሉ፣ ቀጠሮ ይመላለሳሉ፣ ማስረጃ ጠፍቶ ቁጭ ብለዋል። እነ በቀለ ገርባና እነ ጃዋርን ለፖለቲካ ፍጆታ ሊፈቱ ይችላሉ የሚል ጉምጉምታ አለ። ሊፈቱ ይችላሉ እስክንድርስ የታወቀ ነገር የለም። ይህን ስንመለከተው ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ መጣ ብሎ ብዙ ሰዎች ሲናገሩ ለካኔ ሰዎች እነታቸው ነው ብለን ያልነው እያልንም ያለነው ኢትዮጵያ እንድትጻፋ የሚፈልግ ሰው የምታዳምጡት ድምጽ እንደመጣችሁት ድምጽ ኢትዮጵያ እንድትጻፋ የሚፈልግ ሰው የሱን ፍላጎት ለማስተጋባት ብቻ ኢትዮጵያ ስትፈርስ እየታየን ያለው በአሁኑ ሰዓት ከቱርክ ብቻ 95 ሚሊዮን ብር ዶላር ይወጣበት ድሮን መጥቶ ሀገር ያመሰን ያለው ለቻይናም እንደተከፈላና ቀም ለኢራን እንደተከፈላና ቀም አሁን በማስረጃ የመጣ 95 ሚሊዮን ዶላር ከተርኪ የተገዛ ድሮን አለ። በስቱን አሁን ትግራይን ቆጣጥራለሁ አስተዳድራለሁኝ የበታች አድርጌ እገዛቸዋለሁ ያለው ጠቅላይ ሚኒስትሩ ሲመጡ ጀምሮ ችግር የነበረበት ችግር የሰኔ 16ቱን የቦምብ ፍንዳታ አረጋ ብሎ ለሚያዳምጥ ሰው ለሚመለከት ሰው የስመኘው ኢንጂነር ስመኘው አማሟት የአማራ ክልል ፕሬዝዳንትና አብሯቸው ያሉ ጓደኞቻቸው አማሟት የጀነራል አሳመነው ጽጌ አማሟት የጀነራል ሳረ አማሟትና ግድያ ሲታይ ጠቅላይ ሚኒስትሩ እስካፋንጫቸው ድረስ ከኢሳያስ አፈወርቅ ጋራ ይህን በደልና ግፍ እየሰሩ ነበሩ። የሚያሳዝነው ግን አማርኛ ተናጋሪው ኤሊቱ ግን አሁንም ገና ለገና ወያኔ ተመልሶ ስልጣን ሊይዝ ይችላል በሚል መንፈስ በማበድም ባለማወቅም ምንነቱ ለመግለጽ በሚያስቸግር ሁኔታ ግን ከጠቅላይ ሚኒስትሩ ጋራ ነን ብለው እየጮሁብን ያሉት ግን አገሪቱ በየቀኑ እየወደቀች ነው ያለችው ምን ይደረግ ነው ጥያቄው። ይህን ባል በምታስቡበት ጊዜ ከቤተሰብ ጋር ከወዳጅ ጋር ስታስቡ የሚሰቃዩትን ኢትዮጵያውያን አስቧቸው። የተሰደዱ ኢትዮጵያውያን አስቧቸው። የተፈናቀሉ አማራዎችን አስቧቸው። እንደ ጀርመን ናዚ ጁሾችን ማጓሪያ ቦታ እንዳጓራች ያጓራቸውን ይሃል በታሪክ እንደምናስባቸው የትግራይ ተወላጆችንም በየቦታው የታሰሩትን የታጎሩትን እናስባቸው። በከማጓሪያ ቤት እየወጡ የሚገደሉትም እናስባቸው። በኦሮሚያ ክልል ሐሳባቸው የተለየ ነው በሚል እስር ቤት ታስረው የነበሩ እስረኞች እየወጡ የተገደሉ ነው። በዚህ ሳምንት ብቻ አራት ወጣቶች ከእስር ቤት ወጥተው አውጥተው ወስደው ረሽነዋቸዋል። እነዚህም ሰዎች እናስባቸው። ከህዋት ጋራ ያለ ፍጥጫ ጠቅላይ ሚኒስትሩ ጦርነቱ እንዲቆም አይፈልጉም። ጠቅላይ ሚኒስትሩ በተቻለ መጠን በዚህም በዛም ያሉ አሁን በተለይ በኢትዮጵያ ቴሌቪዥን ቀይ መስመር እየተባለ በሚደረገው በሚሰራጭ ፕሮግራም ላይ ህዝብ ለህዝብ እንዳይገናኝ የሚያደርጉ ጥላቻን የሚሰብኩ እና የወደፊት ኢትዮጵያን እንድትኖር ሳይሆን እንዳትኖር የሚያደርጉ ፕሮግራማችሁን ይሰራ እሱ ትክክል እንዳልሆነ እያሰባችሁ ትክክል አይደለም ብላችሁ ተናገሩ። ለሀገር ቤት ለሀገራችሁ የምታደርጉት መዋጮ እንደተጠበቀ ሆኖ መደገፋችሁ እንደተጠበቀ ሆኖ ግን ስትደግፉ የምንደግፈው ህብረተሰብ ደግሞ ምግብም ውሃም በጠጥም ያስፈልጓል። የተከለከለው ያለም አቀፍ ህብረተሰብ እየሰጠ ያለው እርዳታ ለትግራይ ህዝብ ይቅረብ አቅሩ ብላችሁ ጠይቁ ንገሩ። እናንተ አማራ ውስጥ ደቡብ ውስጥ አፋር ውስጥ ያሉትን ህብረተሰብ የተፈናቀሉትን የተሸገሩትን ይረዳን ነው ያላችሁትን ያህል ያለም አቀፍ ህብረተሰብ የሰጠውን የለገሰውን በአግባቡ ለትግራይ ህዝብ ይሂድ ብላችሁ ተናገሩ ግለጹ። መናገር ማንንም አይጎዳም ማንንም አይገልም። በዚህ በዓል ስጦታ ለልጆቻችሁ ለወገኖቻችሁ የምትሰጡን ይሃል ይሄን ብታደርጉት ትልቅ ስጦታ ነው ለትግራይ ህዝብ ትክክል ያለነው በመናገር ትልቅ ስጦታ ነው ለኦሮሞ ወጣቶች የሚሆነው ለአማራ ወጣቶች የሚሆነው የአማራ ፋኖች አሉ ተብሎ የሚዘፈነው ዘፈን እነሱን ከመስጨረስ ውጪ ምንም ነገር የለም ይሄውም ለምንድን ነው ላንድ ሰው sultaan ብቻ ሲባል ሌላው ደግሞ ለአንድ ሰው ወይንም ደግሞ ለአንድ አገር መሪ ለኢሳያስ አፈወርቂ ሐሳብና ፍላጎት ማስፈጸሚያ እንዲሆን ስለተባለ ብቻ ስለተፈለገ ብቻ ይሄ መቆም አለበት መወገዝ አለበት ይህን ካላደረግን የነገችው ኢትዮጵያ ምን እንደምትመስል ቁጭ ብላችሁ ለማሰብ ሞክሩ ኢትዮጵያ ትልቅ አገር ነች ኢትዮጵያ ታሪኳ በጣም ሰፊ ነው በጣም ሰፊ ነው ጠቅላይ ሚኒስትር አብይ እንደሚናገረው አይደለም ኢትዮጵያ ታሪክ እሱ ከሚናገረው በላይ ነው እሱ እኛ መስማት የምንፈልገውን ወይ ህብረተሰቡ መስማት ይፈልጋል የሚለውን ነገር የሚናገርና እሱ ግን በራሱ አምሳል ሊፈራት ያሰባትን ሊያፍርሳት ያሰባትን ኢትዮጵያ እየሰራን ያለው ተዘናግታችኋል ተዘናክተናል እንበል እኔ ቀድሜ ነቅቻለሁ እናንተም ለምን ቀጥሞኩ ግደለም ኢትዮጵያን ማትረፉ ይበጃል አብይን ከማትረፍ አብይ 5 አመቱን እንደማይጨርስ አቃለሁ አይጨርሱም 5 አመት የስልጣን ዘመን የሚከተሉን 4 አመት ተኩል ይኖራሉ ስልጣን ላይ የሚል ግምት ያለኝ 5 አመት ከጨረሱ የዛለታ እኔ ሬዲዮ ፕሮግራም አቆማለሁ ከእግዚአብሔር ጋር እድሜውን ከሰጠን ማለት ነው ምክንያቱም አሁን እየተሰራ ያለው በደል በደል አይደለም እየተሰራ ያለው ግፍ ግፍ አይደለም
ኢትዮጵያ አሁን ገዛ ከመማሐድራን ደርኩኝና በሐፋፋ ከነብላለና ኢትዮጵያ በታቲንካ ሆነ ይርካት ቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም
ኢትዮጵያ አሁን ገዛ ከመማሐድራን ደርኩኝና በሐፋፋ ከነብላለና ኢትዮጵያ በታቲንካ ሆነ ይርካት ቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም
ይሄን እንድታስቡ ነው ማጸናችሁ በተለይ ለአማራ ህዝብ ተቆርቋሪ ነን የምትሉ የአማራ ህዝብ እየተጎዳ ነው ያለው የአማራ ብልጽግና ውስጥ ያሉ ሰዎች ለምን ምክንያት ባይታወቅም ግን አይናቸው የታወረ ከኢሳያስ አፈወርቂ ጋር አብረው ያጨበጨቡ ያሉ ሰዎች ናቸው ትላንትና እኮ ኢሳያስ አፈወርቂ ሀድጊ ያለ ይሰድባቸው ነበር ነው እናቃለን እኮ ብዙ ነገሮች ወጡትም ይወረዱትም እናቃለን በየቦታው እኮ ፓርቲዎች የመሰረት ሀገርን አፈርሳለው ለኢትዮጵያ የመቶ አመት ስራ የቤት ስራ ሰጥቷት ብሎ የተናገረ ኢሳያስ አፈወርቂ ነው የትግራይ ህዝብ መጥፋት አለበት በተለይ የህዋት አመራሮች መደምሰስ አለባቸው ያወጅ ብሎ ያወጀ ነው ይሄ ኤርትራዊን የኤርትራ መንግስት ሌላ ሀገር ነው የሌላ ሀገር መንግስትና መሪ እንደዚህ ብሎ የራስክን ምናልባት ከህዋት ጋራ ከወያኔ ጋራ ችግር ሊኖር ይችላል የውጭ ጠላት ግን ሲመጣ ችግርን ወደ ኋላ ወጣርጎ ከውጭ ጠላት ነው መከላከል የሚያስፈልግ የነበረው ግን በተገላቢጦሽ ሆነና አሁን ጦርነቱን በኤርትራ አማካኝነት በኤርትራ መሪነት አገሪቱን በዛ እየተመራች ነው ያማራው ክልል አስተዳደር ዛውስኩቱ እየዳከረ ነው ያለው አገር እያፈረሰች ነው ያለችው ከሰሞኑ በሁመራ አካባቢ ጦርነት ተከስቷል ትላንት ከትላንት ወዲያ ከባድ መሳሪያ የኤርትራ መንግስት ወደ ሽሬ እየተኮሰ ነው ያለው ምን ያህል ዘልቆ ይመጣል ምን ያህል ክፋት ያመጣዋል እስካሁን ድረስ የሰማሁት ነገር ባይኖርም ግን በላይ በተበሬላ በኩል ሲጣፋበት በሬላ በኩል እየመጣን ያለው ቀደም ብዬ የተናገርኳቸው አሉ። ኢትዮጵያ የመከላከያ ሰራዊቷ የለም ያን ያህል የደከመችበት ይሄን ያህል የተገነባችው የመከላከያ ሰራዊት የሚባል ነገር የለም የለም። በጦርነቱ ግማሽ በግማሽ ንብረቱ ወደ ኤርትራ ተጉዟል። ጀነራል አህመድ ናቸው መሰል የሚባሉት ከመቀሌ ሲናገሩ እሳቸው ያሉት ምንድነው? ምንም ማድረግ አልቻልንም። ንብረት ተጭኖ ሲሄድ ማስቆም አልቻልንም። ለማስቆም ስንሞክር ከላይ አትንኳቸው እንባላለን ብለዋል። ምናልባት አሁን የተገዛው ድሮን የኢሳያስ አፈወርቂን የጦር ኃይል ለማገዝና የፈለገውን ኃይል ተጠቅሞ ትግራይን ክልል ለመደምሰስ ከዛም በመትኩ ጠቅላይ ሚኒስትሩ የሰጡትን አናውቅም የሚሰጡትን ወይ ቃል የገቡትን አናውቅም። ለሱዳን ወያኔ በዚህ ወቅት እንዳይወጣ ከፈለጋችሁ ጠብቁልን እኛ የምትፈልጉት መሬት እንሰጣለን ብሎ ይሆንና አመት ሞላው የሱዳን መንግስት የኢትዮጵያን መሬት 70 ኪሎ ሜትር ወደ ውስጥ ይዞ ከተቀመጠ ምናልባት ኢሳያስ አፈወርቂን የፈለከውን ያህል ማድረግ ትችላለህ በሁመራ በኩል መሬት እሰጣለሁኝ ብለው ሰጥ ቃል ገብተው ሊሆን ይችላል። ምክንያቱም እየተወሩ ያሉት ነገሮች ድንበራችን ኤርትራ የሚልና ድንበራችን አማራ የሚል በኤርትራና በአማራ መሪዎች መካከል እየተነገረ ያለ ነገር አለና እሱን ከግንዛቤ እንታረቁት ነው። በዚህ በዓል ምን ብዙም አልነግራችሁ ብዙ ችግሮች ያለፈበት ያለ ነገር ነውና ምንም እናደርገው ነገር የለም። ለማንኛቸውም ግን በዓላችሁ በዓል ይሁን፣ ሰላማችሁ ሰላም ይሁን። እዚህ ሀገር እስካለን ጊዜ ድረስ በተቻለ መጠን ሀገራችንን መልከታት ግን ሀገራችንን ስንመለከት ከጥላቻ ውጪ ሆኖ ከጥላቻ ውስጥ ከውስጣችን ጥላቻ አውጥተን ሁሉንም ኢትዮጵያዎች እንደ ኢትዮጵያኖች ብለን እናስብ። የምንረዳው ኢትዮጵያን ብለን እንጂ የምንረዳው አማራ ክልል እንዳይሆን። የምንረዳው ኢትዮጵያን ብለን አማራ ክልል መርዳቱ ጥሩ ነው፣ ምንም ችግር የለም። በዛው መጠን ግን ያለም አቀፍ ህብረተሰብ የሰጠው የለገሰው የመዳኒትም ሆነ የምግብ እርዳታ ለትግራይ ወገኖቻችን እንዲደርስ አድርጉ፣ ጠይቁ። ትልቅ ስጦታ ይሆናል በእናንተ በኩል ይህን ብታደርጉ። ይህን ካላደረጋችሁ ግን የነገይቱ ኢትዮጵያ ልትኖረን አትችልም። አሁን ባለው ሁኔታ ጠቅላይ ሚኒስትር አብይ ትግራይ ክልል እንዲገለጥ ይፈልጋሉ። በነገራችን ላይ አንድ ያደረጋል ያላችሁት የኢትዮጵያው መንግስት 20 ክልሎችን እያዘጋጀ ነው። 20 ክልሎች እየተዘጋጁ ናቸው። አማራውን ክልል ለብቻው እያስቀመጠ ነው። በተለይ ትግራይን ክልል ቆራርጦ ያስቀመጣቸው ነገሮች አሉ። እነቱን ውሸት ባናቅም ግን ስዕሉን አይተናል። አንዳንድ መግለጫዎችን ተሰምተናልና ተከታተሉት። ማንንም አይጎዳም፣ ማንንም አይገልም። ለኢትዮጵያ ግን አስቡ። እምትረዱት እንርዱ፣ እምትረዱት እርዳታችሁ ይቀጥል። ግን ስትረዱ ግን በዛው መጠን ጥያቄ ጠይቁ። አገር የፈረሰውና የማይፈርስበትን ነገር ለማምጣት ስለምንፈልግ ጠቅላይ ሚኒስትር ስልጣን ላይ ይልቀቁ በሏቸው። ይልቀቁ፣ ምንም ነገር አይሆን። ባይሆን በአጭር ጊዜ ውስጥ ግን በቅርብ ጊዜ ውስጥ ግን ኦርቶዶክስን ወክለው አማራውን ወክለው ክስ ለመመስረት ዓለም አቀፍ ፍርድ ቤት ማመልከቻ ያስገቡ ወገኖች አሉን። አንድ ነገር ሊመጣ ይችላል። አገር ከፈረሰ ከመፍረሱ በፊት ግን ይሁን። ለማንኛቸው መልካም በዓል ይሁንላችሁ። እስከሚቀጥለው ሳምንት ደህና ሁኑ።
Será le Le sole giocci balem zuria hullu